Laudetur Jesus Christus. It barek Jesus Christus. Ye, I Vatican Radio now. ዝግጅታችን አሁን ይጀምራል።
ቅዱስ አባታችን ፍራንቸስኮ በትላንትናው ለት ማለትም በህዳር 15 2009 ዓመተ ምህረት በቅድስት ማርታ የጸሎት ቤት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙ ስብከት ሙስና ገንዘብን እንደማምለክ ስለሚቆጠርና ሌሎችን የሚበዘብስ ሴራ በመሆኑ እግዚአብሔርን እንደመሳደብ ይቆጠራል ማለታቸው ተገለጸ። በእለቱ የተነበቡት ምንባባት ትኩረታቸውን በዓለም ፍጻሜ ስለሚከሰቱት ነገሮች፣ ስለመጨረሻ ፍርድና የእግዚአብሔር ታማኝ አገልጋይ የሆኑ ሰዎች ስለሚጠብቃቸው መልካም ነገሮች የሚገልጽ እንደነበረ የታወቀ ሲሆን ቅዱስነታቸው በዚህ ዙሪያ ባጠነጠነው ስብከታቸው እንደገለጹት ታላቂቷ ባቢሎን የፈረሰችው በሙስና መሆኑንም ጨምረው ገልጸዋል። ሙስና እግዚአብሔርን እየተሳደቡ እንደመኖር ይቆጠራል ብለው ባጽኖት በማሳሰብ ስብከታቸውን የቀጠሉት ቅዱስነታቸው ይህም ቃል ዓለማዊ ኑሮን ስለሚገልጽ የባቢሎኖች ቋንቋ ነው ብለው ሙስና አምላክ በሌለበት ቦታ አምላክን እንደመሳደብ ይቆጠራል በማለት የገለጹት ቅዱስነታቸው በዛ ስፍራ የሚገኘው እንደ አምላክ የሚቆጠረው ገንዘብና በሌሎች ላይ የሚደረግ ብዝበዛ ነው ማለታቸውም ተገልጿል። ሃያላንን የሚያባብል የዓለማዊነት ፈራሽ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ልክ አሁን በዮሐንስ ራእይ ሲነበብ እንደሰማነው ከንቱ እብሪተኛና ክፉ የነበረችው ባቢሎን በፈራረሰችበት ወቅት የመላእክቱ ያሸናፊነት ድምጽ ተሰምቶ እንደነበረ ማስተዋውሰዋል። ብልሹ የነበረው ስልጣኔ በመፈራረሱ ምክንያት መላእክቱ ያበሰሩትን የድል አብሳሪ ድምጽ በንጽጽር በማቅረብ ስብከታቸውን የቀጠሉት ቅዱስነታቸው ሌላም ታላቅ የሚባል እጅግ ብዙ ህዝብ ማዳን ክብርና ኃያልነት ለአምላካችን ነው እያሉ እግዚአብሔርን ያመሰግኑት እንደነበረ ገልጸው ይህም ኃጢአተኛ የሆኑ ነገር ግን ሙሰኞች ያልሆኑ ሰዎች በሚድኑበት ወቅት የሚያሰሙት የውዳሴ ድምጽ መሆኑን በአጽንኦት ገልጸዋል። ኃጢአተኛ ሰው ምህረት እንዴት መጠየቅ እንደሚገባው ያውቃል። ምንም እንኳን ቀላል ባይሆንም በጌታ በኢየሱስ ክርስቶስ ለመዳን በመሻት አምላክን ያመልካል በማለት ስብከታቸውን የቀጠሉት ቅዱስነታቸው አንዳንድ ጊዜ የሆነ ነገር አምላክን በመንጠይቅበት ወቅት በጸሎት እንጎብዛለን፣ በዚያም ልክ አምላክን ማመስገን መማር ይኖርብናል ብለዋል። በመጨረሻ ቀን ይህንን በጥድፊያ መማር አስቸጋሪ በመሆኑ የተነሳ ይህንን አሁን መማር ያስፈልጋል በማለት ስብከታቸውን የቀጠሉት ቅዱስነታቸው በተለይም ደግሞ ቅዱስ ቁርባን በሚቀመጥበት ስፍራ ፊለፊት ሆነን በቀላል ቋንቋ አንተ አምላኬ ነህ እኔ ደግሞ ባንተ የተወደድኩኝ ምስኪን ልጅህ ነኝ ማለት እንደሚገባን በአጽንኦት ገልጸዋል። ቅዱስነታቸው ስብከታቸውን በቀጠሉበት ወቅት በእለቱ በተነበበው የመጀመሪያው ምንባብ ላይ መልአኩ ለመጻፉ ጻፊ ለዮሐንስ ያሰማው ሶስተኛ ድምጽ እንዳለ ተቆመው ይህም ወደ በጉ የሰርግ ግብዣ የተጠሩ ሰዎች ሁሉ ብፁዓን ናቸው ብሎ እንደነበረ ተክሰው ስለዚህም የጌታ ጥሪ የለቅሶ ጥሪ ሳይሆን በየዋህነትና በለሆሳስ ለልባችን ነው የሚናገረው ካሉ በኋላ ይህም ጌታ ለኤልያስ በተገለጸበት ጊዜ አድርጎ እንደነበረው አይነት መሆኑን ገልጸው እግዚአብሔር በሚናገርበት ወቅት ሁሉ በዚህ መንገድ ነው ልባችንን የሚናገረው ልክ ትንፋሽ በሚመስል ልምጽ ነው ሁልጊዜ የሚናገረን ብለዋል። ወደ ሰርጉ ድግስ የተደረገው ጥሪ ምሳሌ እንደ ኢየሱስ አገላለጽ የደህንነታችን ጥሪ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው፣ ይህም ጥሪ ክፉ በጎ ዓይነ ስውሮችን መስማት የተሳናቸውንና የአካል ጉዳተኞችን ሁሉ የሚያጠቃልል ጥሪ መሆኑን አውስተው፣ ሁላችንም ብንሆን እኔ ኀጢአተኛ ነኝ እግዚአብሔር ያድነኛል ለማለት የሚያስችለን በቂ የሆነ ትሕትና በልባችን ያለን ኀጢአተኞች ነን ብለዋል። በዕለቱ የተነበበው የወንጌል ቃል ላይ ተመርኩዘው ስብከታቸውን የቀጠሉት ቅዱስነታቸው፣ ይህ ሁሉ መሆን በሚጀምርበት ጊዜ የሚለውን በመጥቀስ እብሪታችንንና ከንቱነታችንን ያፈራርሳል ካሉ በኋላ፣ ስለሆነም ቀና ብላችሁ ወደ ላይ ተመልከቱ፣ ምክንያቱም ደህንነታችሁ ቀርቧልና በማለት ከወንጌሉ ጠቅሰው እግዚአብሔር የዛን ጸጋ እንዲሰጠን ተማጽነው ራሳችንን ለዛ እንድናዘጋጅና ኀጢአተኞች የነበራችሁ ነገር ግን ታማኝ የሆናችሁ እናንተ ታማኝ አገልጋዮቼ ወደ እኔ ኑ፣ የጌታን የሰርግ ግብዣ ኑና ታደሙ የሚለውን ድምፅ መስማት እንድንችል ጸጋውን ይሰጠን ዘንድ መማጸን ይገባናል ካሉ በኋላ ስብከታቸውን አጠናቀዋል።
ርዕሰ ሊቃነ ጳጳሳት ፍራንሲስ የሪፐብሊክ ቪየትናም መንግሥት መሪ ፕሬዚደንት ትራን ዳይ ኳን በቫቲካን ሐዋርያው አዳራሽ ተቀብለው ማነጋገራቸው የቅድስት መንበር ክፍል ማኅተም አስታውቋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስና የሪፐብሊክ ቪየትናም መንግሥት መሪ ፕሬዚደንት ትራን ዳይ ኳን በቅድስት መንበርና በቪየትናም መካከል ያለውን ወቅታዊ ግንኙነት በበለጠ ለማጠናከር በሚቻልበት ሁኔታ ሀገራት አቀፍ ነክ ሁኔታዎች ትኩረት ሰጥተው መወያየታቸው የቫቲካን ክፍል ማኅተም አስገንዝበዋል። የቪየትናም ሪፐብሊክ መንግሥት ፕሬዚደንት ትራን ዳይ ኳን ከቅድስት መንበር ዋና ጸሐፊ ከብፁዕ ካርዲናል ፔትሮ ፓሮሊን እንዲሁም በቅድስቲቱ መንበር የውጭ ጉዳይ ዋና ተጠሪ ከብፁዕ አቡነ ፓውል ሪቻርድ ጋላገር ጋር ተገናኝተው በተመሳሳይ ሐሳብ ለሐሳብ መለዋወጣቸው ተያይዞ ተዘግበዋል። ይህ በዚህ እንዳለ ሆኖ ቅድስነታቸው በእስፓኛ የርዕሰ ከተማ ማድሪ ሊቀ ጳጳሳት ብፁዕ ካርዲናል ካርሎስ ኦሶሮ ሴራ፣ በካናዳ የኩበክ ሊቀ ጳጳሳት ብፁዕ ካርዲናል ጀራል ሳይፕሬን እዚህ ቫቲካን ውስጥ እየተካሄደ ባለው የተለያዩ እምነቶች ተወካዮች ስብሰባ ተሳታፊ ለሆኑ የኢራን ልዑካን ቡድን በቫቲካን ሐዋርያው አዳራሽ በቅደም ተከተል ተቀብለው ማነጋገራቸው የቅድስት መንበር ክፍል ማኅተም አመልክተዋል።
ድርፓን አቆጣጠር ታሳስ 12 ቀን በላቲን ስርዓተ ግጻዊ አመታዊ በዓል የመላ ላቲን አሜሪካና ፊሊፒንስ ቅድስት ጠባቂ ቅድስት ማርያም ዘጓዳሉፔ የሚከበር ሲሆን፣ በዚህ በዓል ምክንያት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅዱስ ጴጥሮስ ተከታይ ሆነው ከተመረጡበት አመት ጀምረው ይህንን በዓል ምክንያት በቅዱስ ጴጥሮስ ባዚሊካ መስዋዕተ ቅዳሴ ሲሰሩ በተከታታይ ሶስተኛ ጊዜያቸው ሲሆን፣ እንደ መንፈሳዊ ሊቱርጊያዊ ስነስር አትመርሃ ግብር መሰረትም ድርፓን አቆጣጠር ታሳስ 12 ቀን 2016 ዓመተ ምህረት በሮማ ሰዓት አቆጣጠር ከሰዓት በኋላ ልክ 5 ሰዓት ከሩብ የሁሉም የላቲን አሜሪካ ሀገሮች ሰንደቅ ዓላማ የያዙ ወጣት መንፈሳዊ ነጋዲያን ዑደት በመፈጸም ሰንደቅ ዓላማውን በመንበረ ታቦት ፊት ያስቀምጣሉ። በኢጣሊያ የሚኖሩ የላቲን አሜሪካ ተወላጅ ዜጎችና የፊሊፒንስ ዜጎች ምዕመናን እንዲሁም በሮማ የሚገኙት የላቲን አሜሪካና የፊሊፒንስ ውልደ ክህነት አባላት ገዳማውያንና ልዑካን መንግስታት ብሎም የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅርብ ተባባሪዎች አበይት ሐዋርያዊ ባለሥልጣናት ብፁዓን ካርዲናሎችና ጳጳሳት እያሳተፈ የመቁጠሪያ ጸሎት ይደገማል። ልክ 6 ሰዓት ላይ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ያንን ጥንታዊው ለቅድስት ድንግል ማርያም ዘጓዳሉፔ የሚዘየመው በናሁአትልና በኒቻን ሞፖሁዋ ቋንቋ እየተደረሱት ያንን የቅድስት ድንግል ማርያም ግልጽት እየታደለው በሜክሲኮ ኢንዶስ ተብሎ ለሚጠራው ዘውገ አባል ቅዱስ ሁዋን ዲየጎ ታሪክ የሚያወሳና ስለ ግልጽቱ የሚያወሱ በሌሎች በላቲን አሜሪካ ጥንታውያን ቋንቋዎች በሆኑት በኬቹዋ በማፑቼና ጓራኒ የተደረሱ መንፈሳዊ መዝሙሮች በላቲን አሜሪካ በሙዚቃ መምህር ኤድዋርዶ ኖትሪካ የሚመራው መንፈሳዊ ዘማሪያንና እንዲሁም በቤተ ጸሎት ሲስቲና ጳጳሳዊ የመዘምራን ቡድን በጣምራዊ ውህደት በሚያቀርቡት መንፈሳዊ መዝሙሮች የተሸኘ መስዋዕተ ቅዳሴ እንደሚያሳርጉ የቅድስት መንበር የዜናና ህትመት ክፍል መግለጫ ይጠቁማል።
አድማጮቻችን ይበመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የአርብ የህዳር 16 2009 ዓመተ ምህረት የዜና እወጃችንን ነው። በቫቲካን በቅድስት መንበር የሳይንስ ማዕከል አስተባባሪነት ከህዳር 14 እስከ ህዳር 15 2009 ዓመተ ምህረት ተካሂዶ በነበረው ጉባኤ ላይ ቅዱስ አባታችን ፍራንቼስኮ አስተላልፈውት የነበረው መልእክት አርዕስት አደንዛጅ እጽ ችግሩና ለዚህ ዓለም አቀፍ ርዕሰ ጉዳይ መፍቴ የሚል እንደነበረ የታወቀ ሲሆን ቅዱስነታቸው በመልእክታቸው እንደገለጹት የአደንዛጅ እጽ ጥገኛ መሆን አዲሱ የዘመናችን የባርነት ቀንበር ነው። የማኅበረሰባችንም ቁስል እየሆነ በመምጣቱ በትምህርትና መልሶ ማገገሚያ ቦታዎችን በማቋቋም ልንዋጋው ያስፈልጋል ማለታቸው ተገለጸ። ለሁለት ቀናት ተካሂዶ በነበረው የምክክር ጉባኤ ተሳታፊዎች ቅዱስነታቸው አደንዛዥ እጽን አስመልክተው ባስተላለፉት መልእክት እንደገለጹት በዚህ አደንዛዥ እጽ ወጥመድ ውስጥ የገቡ ሰዎች ነጻነታቸውን ተገፈዋል። ይህም አዲስ የባርነት ስርዓት ውስጥ እንደ መግባት ይቆጠራል ብለዋል። የአደንዛዥ እጽ ጥገኝነት መነሻውን በተመለከተ በመልእክታቸው አስተንትኖ የሰጡት ቅዱስነታቸው በርከት ያሉ መነሻዎች እንደሚኖሩት ገልጸው በተለይም ደግሞ ወላጅ አልባነት፣ የማኅበረሰቡ ጫና፣ የአደንዛዥ እጽ አዘዋዋሪዎች ቅስቀሳና አዲስ ዓይነት ሕይወት ለመኖር ከመፈለግ የመነጨ ሊሆን ይችላል ብለዋል። ቢሆንም አሉ ቅዱስነታቸው የዚህ አደንዛዥ እጽ በከፍተኛ ሁኔታ ጥገኛ የሆኑ ሰዎች የራሳቸው የሆነ ለየት ያለ ታሪክ ይኖራቸዋል። ስለዚህም ልናዳምጣቸው፣ ልንረዳቸው፣ ልንወዳቸውና ከተቻለም እንዲድኑ ወይም ከዚህ እንዲነጹ ልናደርግ ይገባል ካሉ በኋላ በምንም አይነት ሁኔታ እንደ አንድ ቁስ ወይም ደግሞ የተሰበሩ ግብስብስ የሆኑ ነገሮች እንደሆኑ አድርገን ልንፈርጃቸው አይገባም። በመትኩም ሁሉም የሰው ልጆችን ለመፈወስ ማንነታቸውን ማክበርና መብታቸውን መጠበቅ አስፈላጊ ነው። ምክንያቱም የእግዚአብሔር ልጆች በመሆናቸው ሰብአዊ መብታቸው ሊከበር ይገባል ማለታቸውም ተዘግቧል። ቅዱስነታቸው በመልእክታቸው እንደገለጹት በዚህ አላፊ በሆኑ ነገሮች ላይ በማትኮር ለአንድ አፍታ ደስታ እንድናገኝ በሚገፋፋው ዓለማችን ብዙ ሰዎች ያደንዛዥ እጽ ጥገኞች ቢሆኑም ብዙም አያስገርምም በማለት መልእክታቸውን የቀጠሉት ቅዱስነታቸው የዚህ ችግር ምንጭ አደንዛዥ እጹ በበቂ ሁኔታ መገኘቱና ተጠቃሚ ሰው ወይም ደግሞ ፈላጊው እየበዛ በመምጣቱ ምክንያት ነው ብለዋል። ያደንዛዥ እጽ አቅርቦት ለተደራጀ የወንጀል ቡድን አንደኛውና አስፈላጊ ክፍል ነው። ስለዚህም ይህንን የአቅርቦት መስመር ታድነው መውደም ይኖርበታል ያሉት ቅዱስነታቸው በሁለተኛ ደረጃም ያደንዛዥ እጽ ተጠቃሚ የሆኑ ሰዎችን ትምህርት በመለገስና ማኅበራዊ የሆኑ ዝግጅቶችን በማዘጋጀትና በቤተሰብ ድጋፍ ከችግራቸው እንዲላቀቁ ማድረግ አስፈላጊ መሆኑንም ጠቁመዋል። የተቀናጀ ሰብአዊ ህነጻ በቀዳሚነት ሊመጣ የሚገባው ጉዳይ ነው በማለት መልእክታቸውን የቀጠሉት ቅዱስነታቸው ይህም ሰዎች መወሰን እንዲችሉ እድል ስለሚሰጣቸው መሆኑን ገልጸው ይህም ለራሳቸውና በተመሳሳይ ችግር ውስጥ ያሉትን ሰዎች በውሳኔ አወሳሰድ ሂደት መርዳት ስለሚያስችላቸው በመሆኑ ነው ብለዋል። ይህ የነጻ ፕሮግራም በመርህ ደረጃ ተጠቂ ለሆኑ የማህበረሰብ ክፍሎች ለምሳሌም ለልጆችና ለወጣቶች በመስጠት ይህንንም ፕሮግራም ወደ ወላጆች እንዲዳረስ በማድረግ የመከላከልና መልሶ የማቋቋም ተግባራትን በመስራት ይህንን የአደንዛዥ እጽ ችግር መቋቋም ይቻላል ብለዋል። በመጨረሻም ቅዱስነታቸው በመልእክታቸው በዚህ አሳሳቢ ችግር ውስጥ የሚገኙ ወንድሞቻችንና እህቶቻችን የእግዚአብሔር እርዳታ በሕይወታቸው እንዲታከልበት ተማጽነው መልእክታቸውን አጠናቀዋል።
ደርፓና ቆጣጥር ህዳር 24 ቀን 2016 ዓመተ ምህረት በኢጣሊያ የውጭ ጉዳይ ሚኒስትር መቀመጫ በሆነው በፋርነሲና ህንጻ የአግሪቲ የውጭ ጉዳይ ሚኒስትር ፓውሎ ጀንቲሎኒ የቅድስት መንበራቸው የቅድስት መንበር የውጭ ግንኙነት ጉዳይ ዋና ጸሐፊ ሊቀ ጳጳሳት ብፁዕ አቡነ ሪቻርድ ግላገር ተቀብለው ማነጋገራቸው የግንኙነቱ ስነ ስርዓት የተከታተሉት የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጓራሺ አስታወቁ። ጓራሺ ካጠናቀሩት ዘገባ ለመረዳት እንደተቻለውም በተካሄደው ግንኙነት አንገብጋቢው የመካከለኛው ምስራቅ ወቅታዊ ሁኔታና ከዚሁ ጋር በማያያዝም የስደተኞች ጸአት ርዕስ ዙሪያ ሰፊ ውይይት እንዳካሄዱና ሊቀ ጳጳሳት ብፁዕ አቡነ ሪቻርድ ጋላገር የሶሪያና የኢራቅ ሁከት መንስኤውና እንዴትስ እልባት ያገኘ በሚለው ጥያቄ ዙሪያ እንደተወያዩና ቅድስት መንበር እና ኢጣሊያ አሳሳቢው የመካከለኛው ምስራቅ ሁኔታ እልባት አስጭ ሐሳብ ላይ ስምምነት እንዳላቸው ያረጋገጠ ግንኙነት እንደነበርም ለማወቅ ተችሏል። በዚሁ አጋጣሚ ምንድርባን አቆጣጠር ህዳር 23 ቀን 2016 ዓመተ ምህረት የሪፐብሊካዊ ሶሻሊስት ቬትናም ርዕሰ ብሔር ትራን ዳይ ኳንግ በአገረ ቫቲካን ይፋዊ ጉብኝት በማካሄድ ከቅዱስ አባታችን ጋር ያካሄዱት ግንኙነት አመርቂ እንደነበርም የሚታወስ ሲሆን ይህንን ጉዳይ በተመለከተና በተጨማሪም የምህረት ቅዱስ ዓመት ሂደትና የፍጻሜው ስነ ስርዓት የተዋጣለት እንደነበር ብፁዕ አቡነ ገላገር በተካሄደው ግንኙነት ጠቅሰው የጋራ ጥቅም ብሎም ዓለም አቀፋዊ ጥቅም ላይ በማተኮር የዓለም አቀፍ ማህበረሰብ መሰረታዊ ጥያቄ እንዲሁም የቤተ ክርስቲያን ጉዳይ በተመለከተ ሰፊ ማብራሪያ መስጠታቸውና በተከታታይነት በቪየትናም እግብር ላይ የዋለው በአገሪቱ የሚገኙት ሃይማኖት በቀጥታ የሚመለከተው ህግ በአገሪቱ የሚገኙትን የተለያዩ ሃይማኖቶች በማሳተፍ አማክሮ ወጥኖ ያረቀቀው መሆኑን ገልጠው የዚህ አይነቱ አሰራር ለመልካም ግንኙነት ለማህበራዊ ሰላም መሰረት ነው እንዳሉ ጓራሺ ገልጠው የኢጣሊያው የውጭ ጉዳይ ሚኒስትር ጀንቲሎኒ በበኩላቸውም የአውሮፓ ህብረት በየቀኑ የሚቀያየሩትን በተለያዩ አገሮች ከራራ ፖለቲካ አቀራረቦች በሚከስቷቸው መርሃ ግብሮች አማካኝነት የሚቀያየር ፖለቲካ እንዳልሆነ የህብረቱ መለያ የሆነ መሰረታዊ ርዕየት ያለ ነው። ስለዚህ ማንኛውም አይነት ለውጥ ይህንን ራዕይ የሚክድ አይደለም እንዳሉና የስደተኛው ጸአት በተመለከተም ኢጣሊያ በቀጥታ ምላሽ ከሚሰጡት አገሮች በቀዳሚነት የምትጠቀስ ብቻ ሳይሆን የጸአቱ መንስኤ ለይቶ መፍትሄ ለማሰጠት በሚደረገው ጥረት ስደተኛው ከሚነሳባቸው የአፍሪካ ሀገሮች ጋር በቅርብ የምታከናውነው ምክክር ከፈረንሳይ እና ጀርመን ጋር በመተባበር አውሮፓዊ ቅርጽና ይዘት እንዲኖረው በሚደረገው ጥረት አብነት ነች እንዳሉ አስታውቀዋል።
ፊታችን ህዳር ወር ሁለት ቀን እንደ አውሮፓ አቆጣጠር የቤተ ርዕሰ ሊቃነ ጵጵስና ሰባኪ አባ ራኔሮ ካንታላሜሳ ካፑቺን የምጽአት መጀመሪያ ሰሙን ስብከት እንደሚጀምሩና እስከ ልደተ ኢየሱስ ክርስቶስ ዋዜማ ድረስ ቫቲካን ውስጥ በሚገኘው የመድህን እናት ቤተ ጸሎት አራት አስተንትኖዎች እንደሚያካሄዱ ቫቲካን ላይ የወጣ መግለጫ አስታውቋል። የስብከተ አስተንትኖ ርዕስ የመንፈስ ቅዱስ ስካር የተሰየመ መሆኑና ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በዚሁ ስብከተ አስተንትኖ ተሳታፊ እንደሚሆኑ መግለጫው አመልክተዋል። ከቅዱስ ርዕሰ ሊቃነ ጳጳሳት ፍራንሲስ ሌላ በዚሁ የምጽአት ስብከተ አስተንትኖ ሊቀ ጳጳሳት፣ ጳጳሳት፣ የሮም ሀገረ ስብከት ቤተ ጵጵስና አባላት፣ የቅድስት መንበር ተቋሞች የበላይ ኃላፊዎች ተሳታፊ እንደሚሆኑ ቫቲካን ላይ የወጣ መግለጫ ያመለክታል። አስተንትኖ ስነ መለኮታዊ አስተንትኖ ይዘታ እንዳለው የቤተ ርዕሰ ሊቃነ ጵጵስና ሰባኪ አባ ራኒሮ ካንታላሜሳ ጠቁመው የመንፈስ ቅዱስ እምነት አንቀጽ መሆኑ አብራርተዋል። የምጽአት አስተንትኖ ስነ መለኮታዊ መንፈሳዊ አስተንትኖ የቅድስት ካቶሊካዊት ቤተ ክርስቲያን የተስፋ ምንጭ እንደሆነም የቤተ ርዕሰ ሊቃነ ጵጵስና ሰባኪ አባ ራኒሮ ካንታላሜሳ አስገንዝበዋል። በግርጎሪዮስ የዘመን ቀመርና በስርዓተ ላቲን ፊታችን ወርሃ ታሳስ መጨረሻ ገደማ ልደተ እግዚእነ መድኃኒነ ኢየሱስ ክርስቶስ እንደሚከበር የሚታወስ ነው።
ዮሴፍ ራትዚንገር በነዲክቱስ 16ኛ ማህበር ያነቃቃው ስነ ፍጻሜ ትንተናና እይታ በሚል ርዕስ ያሰናዳው በጳጳሳዊ ቅዱስ መስቀል መንበረ ጥበብ እንደ አውሮፓውያን አቆጣጠር ህዳር 23 ቀን 2016 ዓመተ ምህረት በይፋ የተጀመረው አውደ ጥናት እንደ አውሮፓውያን አቆጣጠር ህዳር 26 ቀን 2016 ዓመተ ምህረት የ2016 ዓመተ ምህረት በዮሴፍ ራትዚንገር የሚጠራው የቴዎሎጂያ ኖቤል ሽልማት ብቁ ተብለው ለተሸላሚነት ለተመረጡት የቴዎሎጂያና ሊቱርጊያ ጉዳይ በሚመለከቱ አርዕስቶች በመቶዎች የሚቆጠሩ መጻሕፍት ደራሲ የሊቅ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የቴዎሎጂያ መምህር ከዛም ጳጳስ ብሎም ካርዲናል ርዕሰ ሊቃነ ጳጳሳት ሆነው በሰጡት ሐዋርያዊ አገልግሎትና ሊቅ ከሆኑም በኋላ የለገሱት አስተምህሮዎች ስብከቶች ያካተተ እንደየአርዕስቱና ቴዎሎጂያዊ ዘርፉ አማካኝነት በመተንተን በአንድ ተከታታይ መድብላዊ ስብስብነት ባለው ስልት እስካሁን ድረስ 20 መጻሕፍት እየደረሱ ለንባብ ያበቁና ገና እንደሚቀጥሉበት የሚነገርላቸው በተለይ ደግሞ የማዕከላዊ ዘመን ቴዎሎጂያና ፍልስፍና ባላቸው ልቅነት እየደረሷቸው የጥናት መጻሕፍቶች አብይ ግምት በመስጠት ለሽልማት ዮሴፍ ራትዚንገር ለተመረጡት ለየኔታ አባ ኢኖስ ቢፊና በተሰሎንቄ አሪስቶትል መንበረ ጥበብ የቴዎሎጂያ ዘርፈ ትምህርት መምህር፣ በሳሎኒቃ የቴዎሎጂያ መንበረ ጥበብ መምህር፣ የኦርቶዶክስ ቤተ ክርስቲያን ምእመን ዮሐንስ ክሮምፓስ በአገረ ቫቲካን ሐዋርያ ሕንፃ ከቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ እጅ በመቀበል ስነ ስርዓቱ የሚጠቃለል መሆኑ የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጂሶቲ አስታወቁ። ይህ በእንዲህ እንዳለም እንደ አውሮፓውያን አቆጣጠር ህዳር 23 ቀን 2016 ዓመተ ምህረት በቅዱስ መስቀል ጳጳሳዊ መንበረ ጥበብ ስነ ፍጻሜ ትንተናና እይታ በሚል ርዕስ የሚካሄደው አውደ ጥናት ቅዱሳንና ስነ ፍጻሜ በሚል ርዕስ የቅዱሳን ጉዳይ የሚከታተለው ቅዱስ ማህበር ህየንተ ብፁዕ ካርዲናል አንጀሎ አማቶ ባስደመጡት ስልጣነ ትምህርት የተጀመረ መሆኑ የገለጡት ልዑክ ጋዜጠኛ ጂሶቲ አያይዘው እንደሚታወሰውም ብፁዕ ካርዲናል አማቶ ገና የኔታ ከዛም ጳጳስ እያሉ ሊቅ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የቅዱስ ጴጥሮስ ተከታይ ሆነው ከመመረጣቸው ዓመታት በፊት በህየንተነት ሐዋርያዊ ሥልጣን የአንቀጸ እምነት ተንከባካቢ ቅዱስ ማኅበር ባገለገሉበት ወቅት የቅርብ ተባባሪ በመሆን ያገለገሉ ሲሆን አውደ ጥናቱን ለመክፈት ባስደመጡት ንግግርም በዮሴፍ ራትዚንገር ስነ ፍጻሜ ትንተናና እይታ ምን ተመስለው በጥልቀት ማብራራታቸው አስታውቀዋል።
የዩናይትድ ስቴትስ ረኪበ ጳጳሳት ፕሬዚደንትና የሁስተን ሊቀ ጳጳሳት ብፁዕ ካርዲናል ዳንኤል ዲናርዶ፣ የሎስ አንጀለስ ሊቀ ጳጳሳትና የረኪበ ጳጳሳት ረዳት ፕሬዚደንት ብፁዕ አቡነ ሆሴ ጎመሽ ትናንትና ሀገሪቱ ውስጥ ተዘክሮ ለዋለው የምስጋና ቀን ያስተላለፉት መልእክት ይፋ መሆኑ ፊደስ የዜና አገልግሎት አመልክቷል። ብፁዓን አበው ያስተላለፉት የምስጋና ቀን መልእክት ዛሬ ወርሃ ህዳር 24 ቀን እንደ ጎርጎሪዮስ አቆጣጠር ሀገራችን ዩናይትድ ስቴትስ እግዚአብሔርን ለማመስገን እረፍት አድርጋ ውላለች። ጸጋውን የለገሰልን ካህሌ ኩሉ እግዚአብሔር የተመሰገነ ይሁን በማለት ለንባብ ማብቃታቸው የዜና አገልግሎቱ አክሎ ገልጠዋል። በፊደስ የዜና አገልግሎት ዘገባ መሠረት የብፁዓን አበው መልእክት በማያዝ የምስጋና ቀኑ ዩናይትድ ስቴትስ ስትመሠረት የተጀመረ መሆኑ መልእክቱ ጠቁሞ ከዘመናዊ ጊዜ ወዲህ የምስጋና ዕለቱ የተበታተኑ ቤተሰቦች የሚሰባሰቡበት፣ አብረው የሚሆኑበት እና በጋራ የሚመገቡበት እየሆነ መጥተዋል። የተለያዩ የዩኤስ አሜሪካ ቁምስናዎች በችግር ለሚገኙ እርዳታ የሚለግሱበት ቀን መሆኑ የዩናይትድ ስቴትስ ረኪበ ጳጳሳት ፕሬዚደንትና የሁስተን ሊቀ ጳጳሳት ብፁዕ ካርዲናል ዳንኤል ዲናርዶ፣ የሎስ አንጀለስ ሊቀ ጳጳሳትና የረኪበ ጳጳሳት ረዳት ፕሬዚደንት ብፁዕ አቡነ ሆሴ ጎመሽ ያስተላለፉት መልእክት ማስገንዘቡ ፊደስ የዜና አገልግሎት አስገንዝበዋል። በተለያዩ ምክንያቶች ችግር ላይ የወደቁ ዜጎች የአሜሪካ ተስፋ ተቋዳሽ እንዲሆኑ እንጸልይላቸው፣ በእግዚአብሔር ፍላጎትና ባርኮት ምኞታቸውን እውን ይሆናል በማለት የዩኤስ አሜሪካ ረቂበ ጳጳሳት ፕሬዚደንትና ረዳት ፕሬዚደንት ለብሔራዊ የምስጋና ቀን ያስተላለፉት መልእክት ማመልከቱ ተያይዞ ተገልጠዋል። የምስጋና ብሔራዊ ቀን የተቸገሩ ዜጎችና አረጋውያን የምናስታውስበትና እነሱን የምንረዳበት ቀን እንደሆነ ማስተዋል ግድ ይላል በማለት መልእክቱ አጽንኦት ሰጥቶ ማሳሰቡ ፊደስ የዜና አገልግሎት ዘግበዋል። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ፣ ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።